ደቀ መዝሙር መሆንና መዳን እንዴት ነው የሚሆነው የሚል ነገር ጥያቄ ሊያስነሳ ይችላል። እና በዚህ ጉዳይ ላይ በዚህ በተለይ በአሜሪካን ሀገር ከጥቂት ዓመታቶች በፊት ብዙ ኮንትሮቨርሻል የሆነ ነገር በአገልጋዮች መካከል በታወቁ አገልጋዮች መካከል ኢሹ ነበረ። መጽሐፍቶች፣ መጽሔቶች ተጽፈዋል። ስብከቶች በጣም ከበድ ያሉ ዲያሎጎች ሁሉ ተደርገዋል። እና ምንድን ነው ጌታችን ኢየሱስ ክርስቶስን ጌታ አድርጎ መቀበል ወይም ደግሞ ሎርድሺፕ ሳልቬሽን የሚል ትምህርት ነበረ። እና ምንድን ነው ሰው ጌታን ጌታ አድርጎ ካልተቀበለ፣ ጌታ አድርጎ መቀበል ማለት የደቀ መዝሙር ሕይወት ጋር በተያያዘ መንገድ ይተረጎማል። እና ስለዚህ ደቀ መዝሙርነትን ከመዳን ጋር ደባልቀው ሰዎች ያውታል። ለምሳሌ ጌታ ኢየሱስ ተከተሉኝ ሲል መከተል፣ ጌታን መከተል፣ ተከተሉኝ የሚለው ቃል የደህንነት ጥሪ ነው እና ጌታ ያሰማው የደህንነት ጥሪ ነው የሚል አቋም ይወስዳሉ። እና ጌታን መከተልን ደህንነት ጥሪ ነው ብለን ካልን መከተል ከደቀ መዝሙር ጋር የቱን ያህል እንደሚያያዝም ተመልክተናል ባለፈው ስናጠና እንዳያችሁት። ስለዚህ ደቀ መዝሙር የሚሆን ሰው የዳነ ሰው ደቀ መዝሙር መሆን ያለበትን ሁሉ መሆን ካለበት ደህንነት ከደቀ መዝሙር በሚጠበቁ ነገሮች ላይ የተመሰረተ ከሆነ ደህንነት በጸጋ ነው ማለት በጣም አስቸጋሪ ነው። ስለዚህ እነዚህ ነገሮች ዲፍረንት ቪውስ አሉ እና የተለያዩ አመለካከቶች አሉ። እና በበኩል የማምንበትን ትክክለኛ የሚሆነውን ነገር ነው በዚህ ሁኔታ ላይ ማካፈላችሁ ዛሬ ማለት ነው። እና ደህንነት በጸጋ ነው ብለን ስንል ምን ማለት ነው የሚለውን እንጠይቃለን። እና መጽሐፍ ቅዱስ እንደሚነግረን እንደሚያስተምረን ብዙ ቤተ ክርስቲያናቶች ኢቫንጀሊካል በተለይ የሆኑ እንደሚያምኑት ከሁሉ በላይ መጽሐፍ ቅዱስ እንደሚለው ደህንነት በጸጋ ነው ብለን ስንል በጸጋ ብቻ የሚል ቃል ብንጨምርበትም በጣም ጥሩ ይሆናል። ምክንያቱም አንዳንድ ጊዜ በጸጋ ተብሎ የሚቀጠል ነገር ሊኖር ይችላል። ስለዚህ ደህንነት በጸጋ ነው ማለት ፈጽሞ የእግዚአብሔር ነፃ ስጦታ ነው ማለት ነው። ደህንነት ፍጹም የሆነ ነፃ የእግዚአብሔር ስጦታ ነው። እና ሰው በስራ የሚያገኘው አቺቭ የሚያደርገው ነገር አይደለም። እና አንድ ሰው ይህንን ነፃ የእግዚአብሔር ስጦታ ለማግኘት ኳሊፋይ የሚሆነው ኃጢአተኛ መሆኑ ነው። የእግዚአብሔር ስጦታ ለሰው ልጆች ሁሉ በክርስቶስ ኢየሱስ ከኃጢአት ሰዎችን ማዳን ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ደህንነት በጸጋ ነው። ይህንን በጸጎሽ እንትን አረገልኝ ሲንክሮናይዝ አላረግም ብሎ ከዛኛው ኮምፒውተር ላይ አስቸግሮ ነበረ። እና ደህንነት በጸጋ ነው። በጸጋ ማለት በጸጋ ብቻ ነው። እና ይህንን ሚስጥር በስፋት ወደፊት ምናልባት ለብቻው ትምህርት መማር ሊያስፈልግ ይችላል። የደህንነት ትምህርት በሚል በደቀ መዝሙር ውስጥ ለመማር ራሱን የቻለ ሰፊ ትምህርት ስለሆነ ወደፊት መሰረታዊ የሆኑ ዶክትሪኖችን ሊያስተምሩ የሚችሉ የተለያዩ ወንድሞችን እያሳተፍን ደህንነትን፣ ሳልቬሽንን፣ ሚስጥረ ስላሴን እነዚህን ዶክትሪኖች እንማራለን። ለምን ደቀ መዝሙር ተማሪ ነው ብለን ካልን የምትማሯቸው ትምህርቶችን ደግሞ ቤተ ክርስቲያኒቱ ፕሮቫይድ ማድረግ አለባት። እግዚአብሔር የተመሰገነ ይሁን እና መጽሐፍ ቅዱስ እንደሚነግረን ምንድን ነው ሮሜ ምዕራፍ አንድን ምዕራፍ ሶስትን እናወጣለን። እና መጽሐፍ ቅዱስ የሚናገረውን እናያለን። በጸጋ ብቻ ደህንነት የሆነበትን ምክንያት ቁጥር 19 ላይ አፍም ሁሉ ይዘጋ ዘንድ ዓለሙም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንዲናገር እናውቃለን። ይህም የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው ይላል። በሌላ አባባል ሰው በስራዬ ነው የምጸድቀው ብሎ ካለ ይህንን ቃል ነው መመልከት ያለበት። ስጋ የለበሰ ሁሉ ይላል። ስጋ የለበሰ ሁሉ ወንድ የለም ሴት የለም ትልቅ የለም ትንሽ የለም፣ ስጋ የለበሰ ሁሉ በእግዚአብሔር ፊት ይላል የሕግን ስራ በመስራት አይጸድቅም ይላል። የሕግን ስራ በመስራት በሌላ አባባል ሕግን ስራ ሰርቻለሁ ብሎ በእግዚአብሔር ፊት ማንም ሰው ሊጸድቅ አይችልም ስለማይጸድቅ ነው ይላል። ታዲያ ሕግ ለምን ተሰጠ ብለን ብንል ቁጥር 20 ላይ ኃጢአት በሕግ ይታወቃልና ይላል። ኃጢአትን ለመግለጥ ነው ሕግ የተሰጠው እንጂ ሰዎች ሰርተውት ሊጸድቁ እንዲችሉ ሆኖ አይደለም ማለት ነው። ስለዚህ ሰው መጽደቅ በስራ መጽደቅን ሲያስብ ሕግን ነው የሚያስበው፣ የእግዚአብሔርን ትእዛዝ ነው የሚያስበው። እና ይህንን ፈጽም ያለው ብሎ በእግዚአብሔር ፊት ወይም በሕግ ጸድቅ አለው ብሎ ማንም ሰው ሊጸድቅ አይችልም። ይህንን ጉዳይ በጥራት እንድታዩት ከፈለጋችሁ የገላትያን መጽሐፍ ለዚህ ሳምንት ለአንድ አፍታ ምዕራፍ 1-2 እያላችሁ ብታነቡት በጣም በቀላሉ 6 ምዕራፎች ናቸው፣ ግልጽ አድርጎ ሊያሳያችሁ ይችላል። ስለዚህ ቁጥር 21 ላይ ደህንነት በጸጋ የሆነበትን አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ይላል። በሕግ የመጣ ጽድቅ ሰው ሰርቶ ሕግን ፈጽሞ ታዞ የሚገኝ ነው። ግን በሱ አይነት ሁኔታ ማንም ሰው ስጋ የለበሰ ሊጸድቅ አይችልም። ነገር ግን አሁን የመጣው ደግሞ ጽድቅ ሰዎች በሕግ ስራ መጽደቅ ስለማይችሉ የመጣው ጽድቅ የእግዚአብሔር ጽድቅ ያለ ሕግ ተገልጧል፣ በትእዛዝ ባልሆነ መንገድ ያለ ሕግ ተገልጧል ይላል። የማን ጽድቅ? በሌላ አባባል ዘርዘር ሲል ታውታላችሁ፣ ሰዎች ሊጸድቁበት የሚችሉ የእግዚአብሔር ጽድቅ በሕግ በትእዛዝ ሳይሆን ተገልጧል ይላል። እንዴት ነው የተገለጠው? ቁጥር 22 እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። እንግዲህ ሁለት የሕግ የጽድቅ ማግኛ መንገዶች አሉ። አንደኛው የማይቻል ነው፣ እሱም የሕግን ስራ በመስራት ስጋ የለበሰ ሁሉ ሊጸድቅ አይችልም። ሁለተኛው ያለ ሕግ የተገለጠ ነው፣ እሱ ኢየሱስን በማመን የሚገኝ ነው። አያችሁት? ስለዚህ ኢየሱስን በማመን የሚገኘው የእግዚአብሔር ጽድቅ ነው ይላል። ልዩነት የለምና ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎሏቸዋል፣ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። ስለዚህ ኢየሱስ ክርስቶስን በማመን የሚገኘው ጽድቅ እሱ በፈጸመው የቤዛነት ሥራ የሚገኝ ነው ማለት ነው። እንዲያው በጸጋው ይጸድቃሉ ይላል። እግዚአብሔር ይመስገን። ስለዚህ ደህንነት የደቀ መዝሙርን ትምህርት የቱንም ያህል ብንማር ደህንነትን ወይም በጸጋ መዳንን በዚህ ቦታ ላይ የተገለጠውን እውነት በሚያዛባ መልክ ልንመለከተው አንችልም ማለት ነው። ግልጽ ነው። ስለዚህ ደቀ መዝሙር ዋጋ የሚያስከፍል ነው፣ መስቀል የሚያሸክም ነው፣ መከራ አለው፣ መታዘዝ አለው፣ እናም ማገልገል አለው፣ መስዋዕትነት አለው። በብዙ መንገድ የደቀ መዝሙር ህይወት የደህንነት ፍቺ ወይንም ደህንነት ምን እንደሆነ የሚያሳይ አይደለም። የደህንነት ፍሬ ነው እንጂ ደህንነት ማግኛ አይደለም። በሌላ አባባል የደህንነት የዳነ ሰው የህይወት ፍሬ ነው እንጂ ደህንነት የሚገኝበት አይደለም ማለት ነው። ስለዚህ ሰው የእግዚአብሔርን ጽድቅ እንዴት ያገኛል? በኢየሱስ ክርስቶስ በማመን መዳን በጸጋ ብቻ እንደሆነ ነው የምናየው። እግዚአብሔር የተመሰገነ ይሁን እና ሰንጠረዦች አሉ፣ አንድ ያወጣኋቸው ሰንጠረዦች አሉ እና እነሱን ጥቂት ሀሳቦችን አንዳንዶቹን ላሳያችሁ። እግዚአብሔር የተመሰገነ ይሁን። መዳንና ደቀ መዝሙር መሆንን በሁለቱን በሰንጠረዥ ወይም ልታዩት ትችላላችሁ። መዳን ለመዳን የሚያስፈልገው ኢየሱስን ማመን ብቻ ነው እና ሰው ኢየሱስን በማመን መዳን ይችላል። እግዚአብሔር የተመሰገነ ይሁን። ኢየሱስን ማመን ሲደመር ይሄ የሚባል ነገር የለም፣ ሲደመር ምንም ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ደቀ መዝሙር ግን መሆን ግን ደቀ መዝሙር የሚኮነው በጌታ ቃል በተሰጠው መመሪያና ትእዛዝ መሰረት በመኖር ነው። ደቀ መዝሙርነት የመታዘዝ ህይወት ነው፣ የመታዘዝ ህይወት ነው። በመዳን የማገኘው የዘላለም ህይወት ነው። በደቀ መዝሙር ህይወት የሚገኘው ግን የዘላለም ሽልማት ነው። ሽልማት ነው የምናገኘው። ጌታን ሳመን የዘላለም ህይወት አገኛለሁ። ደቀ መዝሙር ሆኜ ግን ስኖር ግን ሽልማት ነው ያለው። አያችሁት? ይሄንን በጣም መረዳት አለብን። ደህንነት ካለማመን ወደ ማመን በመምጣት ይገኛል። የማያምን ሰው ሲያምን ጌታን ተቀበለ፣ ዳነ፣ ጸደቀ እንላለን። አያችሁት? ደህንነት የሚያምን ሰው የሚያሳየው የእምነት ምላሽ ነው። ደቀ መዝሙርነት የዳነ ሰው የሚያሳየው የእምነት ምላሽ ነው። ይህን መረዳት አለብን። ስለዚህ ደህንነት ያላመነ ሰው ጌታን አምኖ በመምጣቱ ጌታን በማመኑ የሚያሳየው የሚያገኘው የጸጋ ውጤት ነው። ደህንነት ግን የሚያምን ሰው የሚያሳየው የእምነት ምላሽ ነው። ጌታን በማመናችን የምንኖረው ከዛ እምነት የተነሳ የምንኖረውን ህይወት ነው ደቀ መዝሙርነት የሚያሳየው። ደህንነት ወዲያው ነው የሚሆነው። አንድ ሰው ሲድን ቀስ በቀስ አይድንም። ዛሬ 10% ወይ 15% አይባልም። አንድ ሰው ጌታን ሲያምን በዚያ ቅጽበት ሙሉ የሆነ ደህንነትን ያገኛል። የመንግስተ ሰማይ ወራሽ ይሆናል። ከእግዚአብሔር ጋር ይታረቃል፣ ይጸድቃል፣ ኃጢአቱን ሁሉ እግዚአብሔር ይቅር ይለዋል። በአንድ ጊዜ ነው ይሄም የሚሆነው ጌታን ሲያምን። ያ ወንበዴን የመሰለ ጥሩ ምሳሌ የለም። ለእኔ በመጽሐፍ ቅዱስ ውስጥ አይነተኛ ምሳሌ አድርጌ የምወስደው ከጌታ ጋር ከተሰቀሉት ወንበዴዎች መካከል ግራኞች በግራ እንላለን የተሰቀለው፣ ቀኞች በቀኝ የተሰቀለው እንላለን። ግን መጽሐፍ ቅዱስ ምንም አይልም። እና ብቻ አንደኛው ወንበዴ ምንድን ያለው? ጌታ ሆይ በመንግስትህ በመጣህ ጊዜ አስበኝ አለ። ኢየሱስ ክርስቶስ በዚያ መስቀል ላይ የተቀበለው መከራ የማይገባውን መከራ እንደተቀበለ ስላወቀ እኛስ የሚገባንን ተቀብለናል ብሎ ኃጢአተኛነቱን የተረዳ ነው። አያችሁት? ኃጢአተኛነቱን የተረዳ ነው። እኛስ የሚገባንን ተቀብለናል፣ እርሱ ግን ምንም አላደረገም ብሎ የክርስቶስን ጻድቅነት አየ። ከዛ ምን አለ? ወዲያው ብርሃን በራለት። ይሄ ሰው እንደዚህ ባለ መንገድ የጌታን ነገር ሲያስብ የእግዚአብሔር ጸጋ ወደ እርሱ የመጣ እንደሆነ ይታያል። ጌታ ሆይ አለ፣ በመንግስትህ በመጣህ ጊዜ። እንደዚህ ያለ ነገር እግዚአብሔር ካልገለጠ ሊሆን አይችልም። በመጣህ ጊዜ አስበኝ አለ። ጌታ ኢየሱስ እውነት እውነት እላለሁ ዛሬ በገነት ከኔ ጋር ትሆናለህ አለው። በቃ ይሄ ሰውዬ ወዲያው ነው ሄዳ ነው። በጣም ቱሌት ነው እንደው በቃ ከዳንኩ በኋላ አሁን አንተ መሬት ላይም ኖረ ምንም ህይወትም ምንም ሳታደርግ እንዲሁ በቃ ሁሉ የሚገባኝን ተቀብያለሁ ብለህ ዘው ብዬ ላስገባ አልችልም። አም ሶሪ ቲዝ ቱሌት አላለውም ኢየሱስ። ወዲያውኑ በገነት ያውም ከጌታ ጋር ሊገባ ጌታ ይህን ተናገረው። ስለዚህ ደህንነት ወዲያው ነው የሚሆነው። ሰው ሲያምን ቤተ ክርስቲያን ውስጥ አባል ለመሆን ሰዎችን ለማወቅ በቤተ ክርስቲያን የጸሎትን የተለያዩ የአገልግሎት ነገሮችን ለማወቅ ጊዜ ሊወስድበት ይችላል። ነገር ግን ሰው ሲድን ግን ሁሉ ነገር የእግዚአብሔር ልጅ የመሆንን እድል ወዲያው ነው የሚያገኘው። እግዚአብሔር ይመስገን። ፕሮግሬሲቭ አይደለም ማለት ነው። አያችሁት? ደቀ መዝሙርነት ግን ደረጃ በደረጃ እያደገ የሚሄድ የህይወት ለውጥን ያሳያል። ደቀ መዝሙርነት ስልጠና አይደለም ብዬ የምለው ለዚህ ነው። በመንፈሳዊ ህይወት ውስጥ የግል ህይወት እድገት ጋራ የተያዘ ነገር ነው። የግል ህይወት ነገር ጋራ ከማደግ ጋራ የተያዘ ነገር ነው። ያ ዳግመኛ የተወለደው ክርስቲያን፣ ጌታን በማመኑ ወዲያው የጸደቀው ክርስቲያን በመንፈሳዊ ህይወቱ እያደገ ሲሄድ የሚታይ የህይወት የእድገት ለውጥ እንደሆነ እናያለን ማለት ነው። ወንጌል ሰምቶ ሰው በኢየሱስ በማመን ብቻ ነው ደህንነትን የሚያገኘው። ሌላ ነገር ማመን የለበትም። በቃ ሰው ደህንነትን ለማግኘት ኢየሱስ ክርስቶስ የእግዚአብሔር ልጅ ብቻ ነው የሚያስፈልገው። ደቀ መዝሙርነት ግን ዕለት ዕለት የሚሆን የቅድስና ህይወትን የሚያሳይ ነው። ዕለት ዕለት የሚሆን ዴይ ቱ ዴይ የሆነ የቅድስና ህይወትን ያሳያል። እግዚአብሔር የተመሰገነ ይሁን። ስለዚህ ወንጌል ሰዎች ሰምተው በኢየሱስ ክርስቶስ ሲያምኑ ይድናሉ። ይህንን የክትትል ትምህርት ሳስተምር ሁል ጊዜ የማሳየው ነገር ነው እና በጣም ልታውቁት የሚገባ የወንጌልን ነገር ስብስብ አድርጎ ያዘልን ቃል አለ በኤፌሶን ምዕራፍ 1 ላይ ቁጥር 13 እና 14 ላይ እናንተ ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ለደህንነት የሚያስፈልገውን እንግዲህ ተመልከቱ። የእውነትን ቃል ሰው የእግዚአብሔርን ቃል ሳይሰማ የወንጌልን ቃል ሳይሰማ እንዲሁ ድኛለሁ ሊል አይችልም። ምንድን ነው የሚያድነው? መድኃኒት ሳይወስድ ድኛለሁ እንደማይል ምናልባት እግዚአብሔር በታምር ሊፈውሰው ይችላል። ነገር ግን ወንጌልን ግን ሰው ሳይሰማ የወንጌልን እውነት ሳይረዳ ስለ ኢየሱስ ሳይሰማ እንዲሁ ዳንኩ ሊል አይችልም። እናንተ ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ምን አርጋችሁ ሰምታችሁ ይላል። አስቡ ወገኖቼ፣ ልብ በሉ። ሰዎች አንዳንድ ጊዜ እንዲሁ ጥሩ ነገር በመኖራቸው የዳኑ ሊመስሉን ይችላሉ፣ ግን ወንጌል ሰምተዋል ወይ ነው። ለዚህ ጥሩ ምሳሌ የሚሆነን ቆርኔሌዎስ ነው። ቆርኔሌዎስ የሚጾም የሚጸልይ ለድሃ የሚመጸውት ሰው ነው። በጣም በእግዚአብሔር የተወደደ መልአክ የታየው ሰው ነው። ነገር ግን አልዳነም። እንዲድን ምን ሆነ? ጴጥሮስን ሄልኮ እንዲያስጠራውና ጴጥሮስ የሚነግረውን ቃል እንዲሰማ ተነገረው። ጴጥሮስን ጠርቶ ይሄ መልአክ የተገለጠለት ሰው ጸሎቱ በእግዚአብሔር ዘንድ ተሰማ የተባለ መልካም ሕይወት የሚያሳይ ሰው ጴጥሮስ መጥቶ ወንጌልን ሲሰብክ ነው የዳነው። ይህን መረዳት አለብን። ስለዚህ ሰዎች ስለ ጾሙ፣ ስለ ጸለዩ፣ ለድሃ ስለ መጸወቱ ወይም ጥሩ የሆነ የእግዚአብሔር ፍርሃትን ከክርስቲያኖችም የተሻለ ሕይወት ስላላቸው ዳኑ ማለት አይደለም። ወንጌልን ሰምተው መዳን አለባቸው። ይሄ በጣም በፍጹም ዋጋ የማይከፈልበት ጉዳይ ነው። ዩ ሃቭ ቱ አንደርስታንድ። ያለ ኢየሱስ መዳን አለ ብሎ እንደማመን ነው። ያለ ኢየሱስ መዳን አለ ብሎ ማመን ነው። እንደዚህ ባለ ነገር ክርስቲያን በፍጹም መሳት የለበትም። ስለዚህ ሰዎች የቱንም ያህል እግዚአብሔርን በመውደዳቸው ዋጋ ከፍለው በመኖራቸው በመስዋዕትነታቸው በደግነት በቸርነት ለድሆች ለተቸገሩ የሚያደርጉት የፈለገ ነገር ቢኖር ወንጌል ሳይሰሙ መዳን አይችሉም። ቆርኔሌዎስ ለዚህ አይነተኛ ምሳሌ ነው። ስለዚህ በዚህ በኤፌሶን ላይ የሚለን ምንድን ነው? የመዳናችሁን ወንጌል ሰምታችሁ ይላል። አያችሁት? የመዳናችሁ የእውነት ቃል የሚባለው የመዳን ወንጌል ነው። የመዳን ወንጌል ማለት ምንድን ነው? ወንጌል ሲነገር መልካም ምክር አይደለም የሚነገረው፣ እንዴት ጥሩ ሰው እንደሚሆን እንዴት መጥፎ ልማዱን እንደሚተው። እሱ ወንጌል ሳይሆን የመዳን ወንጌል ሳይሆን የምክር ወንጌል ልንለው እንችላለን ከፈለገን፣ አይደለም ጉድ አድቫይዝ ይሉታል ነጮች። እና መልካም ምክር፣ መልካም ምክር ወንጌል አይደለም። መልካም ምክር አያድንም። ዓለም መልካም ምክር አላት። ዘመዶቻችን፣ ጓደኞቻችን፣ ቤተሰቦቻችን፣ እኛም እርስ በርስ እንመካከርበታለን። ነገር ግን የመዳናችንን ግን ወንጌል ስንሰማ ግን ስለ ኢየሱስ ነው የምንሰማው። ለምን? የመዳናችን ወንጌል መድኃኒት በሆነው በኢየሱስ ክርስቶስ ላይ ነው ያለው። እሱ ነውና መድኃኒት። ስለዚህ የመዳኑን ወንጌል ሲሰማ ሰው ኢየሱስ ምን እንዳደረገለት ነው የሚሰማው፣ ምን እንደሰራለት ነው የሚሰማው። እና ሰምታችሁ ደግሞም በክርስቶስ አምናችሁ ይላል። በትክክል የእውነት ቃል ከተነገረ በትክክል የመዳኑን ወንጌል የመዳኑን እውነት ሰው ከሰማ የሚያምነው ኢየሱስን ብቻ ነው። ሌላ ነገር አያምንም። አያችሁት? ሌላ ነገር አያምንም። በፍጹም ሊያምን አይችልም። እግዚአብሔር የተመሰገነ ይሁን። ይሄንን በጣም አድርገን ማወቅ አለብን። በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ይላል። የመንፈስ ቅዱስ እትመት ሁልጊዜ ከዚህ ከእውነት ቃል ከመዳን ወንጌል ጋር ያንን ሰምቶ በኢየሱስ ከማመን የተነሳ ነው እትመቱ የሚካሄደው እንጂ እንደዚሁ እትመቱ የቤተ ክርስቲያን አባል ስለሆነ ሰው አይታተምም። ውሃ ውስጥ 10 ጊዜ ጥልቅ ብቅ ቢል በአብ በወልድ በመንፈስ አይታተምም። ኢየሱስን እውነትን ሳይሰማ ኢየሱስን ሳያምን በመንፈስ ቅዱስ መታተም ሊኖር አይችልም። ታተማችሁ፣ እርሱም የርስታችን መያዣ ነው። ኢየሱስን ያመነው ሰው ኦልሬዲ በመንግሥተ ሰማያት ሴኪውርድ የሆነ ርስት አለው። በሌላ አባባል የመንግሥተ ሰማይ ዜጋ ይሆናል። በሌላ አባባል የመንግሥተ ሰማይ ሀገረተኛ ይሆናል። የእግዚአብሔር ቤተሰብ ይሆናል። እና በመንፈስ ቅዱስ መታተም ማለት መንፈስ ቅዱስ መያዣ ሆኖ ተሰጠ ማለት የልጅነት መንፈስ አገኘ ማለት ነው። የእግዚአብሔር ልጅ ሆናል። እግዚአብሔር የተመሰገነ ይሁን። ስለዚህ ወንጌል ሰምቶ በኢየሱስ በማመን የሚገኝ ነው ደህንነት። ይሄ ማለት ያ ሰው ደቀ መዝሙር ሆነ ማለት አይደለም። አያችሁት? ይሄ ባንድ ጊዜ ነው የሚሆነው። ወንጌል ይሰማል፣ በጌታ ያምናል፣ በመንፈስ ቅዱስ ይታተማል፣ ማያጃ ሆኖ የመንፈስ ቅዱስ ይሰጣል፣ እግዚአብሔር ልጅ ሆናል። ደቀ መዝሙርነት ግን ከዚህ በኋላ ነው የሚጀምረው። ከዚህ በኋላ ነው። ያልዳነ ሰው ደቀ መዝሙር ሊሆን አይችልም። ደቀ መዝሙርነት የዳነ ሰው እለት እለት የሚያሳየው የቅድስና ህይወትን፣ የመታዘዝ ህይወትን፣ የማገልገል ህይወትን፣ ጌታን የመከተል ህይወትን የሚያሳይ ነው የደቀ መዝሙርነት ህይወት። አንድ ሰው በጌታ ሲያምን ወዲያው ይጸድቃል። አያችሁት? ነገር ግን የቅድስና ህይወት ግን በቅድስና ያድጋል። ቅድስና ፕሮግሬሲቭ ነው። እየተቀደሰ የተቀደሰ ንግግር፣ የተቀደሰ ህይወት፣ የተቀደሰ አስተሳሰብ፣ የተቀደሰ አካሄድን እየለመደ ይመጣል እንጂ ባንድ ጊዜ አለ አይደለም ቅዱስ ሆነ የሚባል ነገር አይደለም። ስለዚህ እነዚህ ነገሮች በጣም አጥብቀን ማየት አለብን። ስለ ደቀ መዝሙርነት ስንማል ደህንነት እንዲያው በጸጋ ብቻ በመጽደቅ ይገኛል እና በእምነት ብቻ ነው የሚገኘው። ደህንነት በእምነት ብቻ ነው። እምነቱም ራሱ የእግዚአብሔር ስጦታ ነው። እግዚአብሔር የተመሰገነ ይሁን። እምነቱም ራሱ የእግዚአብሔር ስጦታ ነው። እግዚአብሔር የተመሰገነ ይሁን። ምዕራፍ 2 ኤፌሶን ላይ ተመልከቱ ቁጥር 8 ላይ ምዕራፍ 2 ኤፌሶን ቁጥር 8 ላይ ጸጋው በእምነት አድኗችኋል ይላል። አንዳንድ ጊዜ ሰዎች እምነቱን ራሱ የራሳቸው ውጤት አድርገው ይወስዱታል። እምነት የሚባል ነገር ሊኖር የሚችለው ከቶውንም ሰው ከሚሰማው ነገር የተነሳ ነው። ስለዚህ እምነቱን ትሪገር የሚያረገው እምነት እንዲኖረን የሚያረገው የምንሰማው የጸጋ ቃል ነው። እግዚአብሔር የተመሰገነ ይሁን። እንዲሁ ዝም ብሎ ማመን የሚባል ነገር የለም እና ጸጋው በእምነት አድኗችኋል። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ይላል። ስለዚህ እምነቱ ራሱ የማን ስጦታ ነው? የእግዚአብሔር ስጦታ ነው። ስለዚህ ሳምን ያመንኩት እግዚአብሔር በቃሉ ሲናገር ያ የሰማሁት የእግዚአብሔር ቃል ከሚያመጣው ጸጋ በውስጤ የከፈጠረው ጸጋ የተነሳ የተገኘ ስለሆነ እምነቱ ራሱ የእግዚአብሔር ስጦታ ነው። እግዚአብሔር የተመሰገነ ይሁን። አያችሁት? ስለዚህ መንፈስ ቅዱስ ሲናገረን፣ እግዚአብሔር ሲናገረን በውስጣችን እምነት ከመስማት ነው ስለሚል የሰማነው ቃል የሚፈጥርብን ጸጋ ነው። እና አንዳንድ ጊዜ አንዳንድ ነገር ማመን ያስቸግረናል እና ሰዎች ተስፋ ሊሰጡን ይችላሉ። ነገር ግን ሰዎቹ እኛን እንድናምናቸው ለማድረግ የሚናገሩበት ነገር አይ ቲንክ ይህን ነገር አሁን ገባኝ፣ አሁን እናምናለን። በንግግራቸው ልባችንን ያሳርፉታል። ሙግት ጥያቄ የሆነብንን ነገር ሁሉ ያበርዳሉ እና ውስጣችን በሙሉ ለሚሉት ነገር የተሰጠን እንድንሆን እንደሚያደርጋሉ። የእግዚአብሔር ቃል ደግሞ ይሄንን ነገር ይፈጥርብናል። ኢየሱስ ክርስቶስ ለእኛ ያደረጋቸውን ነገሮች፣ እግዚአብሔር በልጁ የገለጠውን ፍቅር፣ የጸጋውን ወንጌል ስንሰማ ውስጣችን ይረታል። ውስጣችን ለዛ በሰማነው ቃል ይሸነፋል። እግዚአብሔር የተመሰገነ ይሁን። የደቀ መዝሙሩን ህይወት ግን አማኙ ደህንነት ነፃ የእግዚአብሔር ስጦታ ነው። የደቀ መዝሙርነት ህይወት ግን አማኙ ለጌታ ታማኝ ሆኖ በመኖሩ የሚገለጥ ነው። ስለዚህ እኔ እግዚአብሔርን በማመኔ እግዚአብሔር ለእኔ ያደረገውን ነገር እሱ ያደረገውን በማመኔ እድናለሁ። ደቀ መዝሙር ሆኜ ግን ስኖር ግን እግዚአብሔር የደቀ መዝሙር ህይወት ግን ስኖር ለጌታ ታማኝ ሆኜ እኔ ታማኝ ሆኜ መኖሬን ነው የሚያሳየው። እግዚአብሔር የተመሰገነ ይሁን። ይህንን በጣም መረዳት አለብን። ደቀ መዝሙርነትና የደህንነትን ስንረዳ ደቀ መዝሙርነት አማኙን ዋጋ ያስከፍለዋል። መዳን እግዚአብሔርን ዋጋ ያስከፈለው፣ የእኔ መዳን ለእግዚአብሔር ዋጋ አስከፍሎታል። አንድያ ልጁን ሰጥቶኛልና፣ ክብር ለእግዚአብሔር ይሁን። አንድያ ልጁን ስለሰጠኝ ዋጋ አስከፍሎታል እግዚአብሔርን። በሰጠኝ በዚያ በልጁ ባንዲያ ልጁ መዳን ስለተቻለ ለእግዚአብሔር ዋጋ አስከፍሎታል። እኔ ግን ደቀ መዝሙር ሆኜ ግን ለመኖር ለጌታዬ ላዳነኝ ጌታ ዋጋ ለከፈለልኝ አንዲያ ልጁ ለሰጠኝ ለሞተልኝ ለእግዚአብሔር ልጅ ታማኝ ሆኜ የምኖረው ህይወት ነው። እግዚአብሔር ይመስገን። የምንድነው ክርስቶስ ለኛ ራሱን ስለሰጠ ነው። ነገር ግን በደቀ መዝሙርነት ህይወት ግን እኛ ራሳችንን ለእግዚአብሔር እናረጋለን እንሰጣለን ማለት ነው። ራሳችን ለእግዚአብሔር እንሰጣለን። ጌታ የተመሰገነ ይሁን። ጌታኛን ለማዳን መስቀል ተሸከመልን። ደቀ መዝሙር ሆነን ግን ስንኖር ስለ ጌታ ብለን መስቀል እንሸከማለን። ለኛ መከራ ለከፈለው ጌታ ስንል መስቀል እንሸከማለን። ደህንነትንና የደቀ መዝሙርነትን ህይወት ለይተን ማየት አለብን። ደህንነት አዲስ ውልደትን ለአማኙ ያስገኛል። በደቀ መዝሙር ህይወት ግን ዳግመኛ የተወለደው አማኝ የማያቋርጥ የህይወት እድገትን ያሳያል። ግልጽ ነው ይሄ? ይሄ በጣም ግልጽ ሊሆንላችሁ ይገባል። ሊምታታ ይገባም። እና በደቀ መዝሙርነት ህይወት ዋጋ የከፈሉ በቤተ ክርስቲያን ታሪክ ከጥንት ጀምሮ ያሉ ሰዎችን ስንመለከት ህይወታቸው ያስደንቀናል። እና እንደዚህ መጽሐፍ እድል ብታገኙ መስዋዕት የከፈሉ የካታኮምብ መስዋዕት የሚሉት መጽሐፍቶች ብታነቧቸው ይረዳል። እነዚህ ቅዱሳን በጸጋ የዳኑ መሆናቸውን በደንብ ያውቃሉ። ለጌታ ለኢየሱስ ካላቸው ፍቅር የተነሳ ግን ራሳቸውን በሚያሰቅቅ መከራና ስቃይ ውስጥ ሁሉ ለማለፋቸው ምክንያቱ ለጌታ ያላቸው ፍቅርና ለጌታ ያላቸው መታዘዝ ነው። እግዚአብሔር የተመሰገነ ይሁን። ለመዳን ብለው አይደለም ይሄን የሚያደርጉት። ግልጽ ነው? ጥያቄ ካላችሁ ለጥያቄ እድል ስጣችሁ። እና እነዚህ ነገሮች ክርስቲያኖች ያምታታሉ። ብዙ ጊዜ እናምታታለን። ስንሰብክም ስናስተምርም ሲምታታ ልታዩ ትችላላችሁ። እና እንደዚህ ያሉ አይነት ነገሮች ለቤተ ክርስቲያንን በጣም ችግር ውስጥ ይከቷታል። በቅርብ ጊዜ በሬዲዮም ባለፈውም ሳምንት የተደገመ መልእክት አለ ብትሰሙት ብዙ እንደዚህ ያሉ ነገሮችን ያሳያሉ። እና በጥንት ዘመን ቤተ ክርስቲያን ዓለማዊነት ወደ ቤተ ክርስቲያን የገባበት ጊዜ ነበር። ኮንስታንቲን የሚባለው የሮም ንጉስ ክርስቲያን ነኝ ብሎ ካለበት ጊዜ ጀምሮ ክርስቲያን፣ አንድ ጸሐፊ ሲናገር በኮንስታንቲን ዘመን ክርስቲያን አይደለሁም ማለት በጣም ብዙ አቅም ይጠይቃል። አይደለሁም ማለት ከኮንስታንቲን በፊት ክርስቲያን ነኝ ማለት ብዙ ዋጋ ያስከፍላል። አያችሁት? ክርስቲያን ነኝ ማለት ለምን? ከኮንስታንቲን በፊት ክርስቲያኖች ምንድን ናቸው? ተሰዳጆች ናቸው። ነገር ግን በኮንስታንቲን ጊዜ ግን ክርስቲያን አይደለሁም ማለት ምንድን ነው ችግር የሚሆነው? ክርስትና የሮሙ ንጉስ ሲመለክ የነበረው ምጣን የሚጠንለት ያለ አይደለም? እንደ አምላክ የሚታየው ንጉስ ነው። ንጉሱ ክርስቲያን ነኝ ባለበት እንዴት ሌላው አይደለሁም ሊል ይችላል? እና በጣም ሶሻል ፕሬዠር አለው፣ ካልቸራል ፕሬዠር አለው። ያለ አይደለም? ኢንስቲቱሽናላይዝድ ይሆናል። የገቨርንመንት ፓወር አለው፣ ኢንፍሉዌንስ አለው። እና ክርስቲያን እኮ ነኝ ክርስቲያን ነኝ ሲሉ ስታተስ ነው። ከነ ኮንስታንቲን ጋር አብሮ መሰል መሆን ነው። በዚህ ጊዜ ቤተ ክርስቲያን ምን አደረገች? ከነገስታቶች ጋር መሪዎቹ፣ አገልጋዮቿ መታየት ጀመሩ። እና በጣም ትልልቅ ቦታዎች ላይ መምጣት ተጀመረ። እና ሐዋርያቶች መከራ የሚቀበሉበትን የጌታን መስቀል መስቀሉ ከመከራ ጋር ተያይዞ ነበር የሚታየው። አሁን መስቀል በወርቅ ተሰርቶ ደረት ላይ የሚደረግ መሸለሚያ መከበሪያ አለ አይደለም? የእግዚአብሔር ሰውነት የአገልጋይነት መታያ ምልክት ሆነ፣ ጌጥ ሆነ እንጂ መከራ የሚያስከፍል አልሆነም። ዓለማዊነት ወደ ቤተ ክርስቲያን ገባ ተሰግስጎ እንዳለ እና ሰዎች ክርስቲያን ናቸው ተብለው ፍሬያቸው ሳይታይ መጠመቅ ተጀመረ። በቃ እንደ መጠመቅ እፈልጋለሁ ይሉ ጀመር። ሁሉም እየገባ መጠመቅ ጀመረ። የደቀ መዝሙርነት ህይወት ሳይታይባቸው፣ ለውጥ ሳይታይባቸው እና ከዚህ የተነሳ ቤተክርስቲያን ተቸግራ እንደውም እስከ 3 አመት ድረስ መማር አለባቸው የሚል ነገር ሁሉ ተጀመረ። ቤተክርስቲያንን ትምርት መማር አለባቸው ትምርት ሆነ። ህይወታቸው በመከራ በመታዘዝ የሚፈተሽ አልሆነም። አሁን ትምርት ሆነ ውቀት ሆነ። እንደዚህ ያሉ ነገሮች ወደ ቤተክርስቲያን ውስጥ እየመጡ ሰዎች ዓለማዊነት ሰለጠኑ። መንፈሳዊነት የሚፈልጉ ሰዎች ወደ ገዳም ገቡ። ዴዘርት ፋዘርስ የሚባሉት የበረሃ አባቶች እና እነሱ ገዳም ገቡ። በቃ እግዚአብሔርን የሚፈልጉት እግዚአብሔርን። ቤተክርስቲያን ነገስታቶቹ ቤተ መንግስታቸውን ሰጧት። በ537 ዓመተ ምህረት ቅዱስ ዊዝደም የሚባለው ጥበብ የሚባለው ለክርስቶስ ኢየሱስ ለእግዚአብሔር ቃል የእግዚአብሔር ጥበብና ኃይል ነው ለተባለው ለክርስቶስ መታሰቢያ የተሰራ ቤተ መቅደስ በ537 ኢስታንቡል ውስጥ አለ። እና እስከ 1430 ምናምን ድረስ ያ ቤተ መቅደስ የግሪክ ኦርቶዶክሶች የሚያመልኩበት ድንቅ የሚባል ነው። በጉግል ማፕ ብታዩት የያዘው ስኩዌር ማይልስ ስፋቱ ራሱ ግቢው ትልቅ ነው። በጣም የሚያስደንቅ ቤተክርስቲያን ነው። አያችሁት? ቤተክርስቲያን እዛ ውስጥ አገልጋዮች ራሱ መታየቱ የፓትሪያርኮቹ መንበር ነው። ትልቅ ቦታ። ስለዚህ እንደዚህ ባለ አይነት ሁኔታ ያለው ህይወት ቤተክርስቲያንን የደቀ መዝሙርነት ህይወት የሌለባት አደረጋት። ቤተክርስቲያን ስታተሷን፣ ህንፃ ማሰራቱ፣ ህንፃ ማስጌጡ፣ ማሳመሩ ጥሩ ነው። እንደዛ ሪሶርሱ ካለ ግን ቤተክርስቲያኔን እሰራለው ያለውን ለሬዲዮ ለሚቀጥለው ቅዳሜ እያዘጋጀሁት ያለው ትምህርቱ ላይ ያለ ነገር ነው የምነግራችሁና እሰራታለሁ ቤተክርስቲያኔን ያለው ክርስቶስ ሰዎች መሆናቸው ቀርቶ ደቀ መዝሙር እየሆኑ የሚያድጉ ክርስቲያኖች መሆናቸው ቀረ። በቃ እና ቤተክርስቲያን የሚባለው ህንፃው ሆነ። ሰዎች የሚማረኩት በህንፃው ሆነ በምኑ ሆነ። ወገኖቼ በ14ኛው መቶ ክፍለ ዘመን ውስጥ እስልምና መጥቶ ያንን ቤተ ክርስቲያን ቤተ መቅደስ ምን እንዳደረገው ታውቃላችሁ? መስጊድ አደረገው። ለብዙ ዘመን ከዛ በኋላ መስጊድ ሆኖ ቆየ። በ1935 ነው ምናምን ባልሳሳት ጡረታ ወጥቶ ሚውዚየም አድርገውታል። አሁን ከእስልምናም ከእንትንም ጡረታ ወጥቷል ቤተ መቅደሱ። ሚውዚየም ነው ይሄዳችሁ፣ ሚውዚየም ሰው የሚጎበኘው ሚውዚየም ሆኗል። ይህ ቤተ ክርስቲያን የት ጋ ነው ልቧ ያለው? ደቀ መዝሙር አድርጓቸው የሚለውን ረሳች። ድሃውን ረሳች። የሚያምኑትን ሰዎች ማሳደጉን ረሳች። ሐዋርያቶች ከቦታ ቦታ እየተንከራተቱ ሰዎችን ማስተማሩን ረሳች። ቤተ ክርስቲያን በጣም ዝንጉ ልትሆን ትችላለች። ደቀ መዝሙርነት የቤተ ክርስቲያን ዋና ተልእኮ ነው። ሰዎች ደቀ መዝሙር ካልሆኑ ተወለደ ብሎ ሰው ልጅ ወልዶ ለወለደው ልጅ መተኛ፣ ለወለደው ልጅ ምግብ፣ ለወለደው ልጅ የማሳደጊያ ሪሶርስ ሳይኖረው ልጅ ቢያሳድግ በድሉ ያድጋል የሚባለው የችግር መፈክር ሊሰራ አይችልም። አይደለም እንዴ? ስለዚህ ልጆቻችንን ለማሳደግ ሪሶርስ ይኖረናል። ያለንን ሁሉ ከራሳችን ገንጥለን ሁሉም የሚያስፈልጋቸውን እንሰጣለን። ቤተ ክርስቲያኔን እሰራለሁ ያላት ነገር ሰዎችን ገንብቶ የሚያሳድግበትን ጸጋ ቤተክርስቲያን ረሳች። እርስ በርስ መሪዎች ሲፋለሙ፣ ሲጧጧዙ፣ ሲጨቃጨቁ፣ ሲገዳደሉ፣ አንዷንዱን ሲከስ፣ አንዷንዱን ሲያውግዝ እስልምና ከተፋለላቸው። አውሮፓን ሊጠቀልል ጥቂት ሲቀረው ነው ያውም በእግዚአብሔር ቸርነት እስከ ስፔን ድረስ እስከ ቪየና ድረስ ደርሰው ነበር እስላሞቹ እንዳለ እንደ ንብ ሊያጥለቅ እንዳንበጣ ሊወሩት አውሮፓን። ሰሜን አፍሪካ እንዳለ ስንት የታወቁ ቴዎሎጂያን የነበሩበት ግብፅ፣ አሌክዛንድሪያ የታወቁ የሥነ መለኮት መምህራን እና አትናቴዎስ የነበሩበት ሀገር፣ እነ ቄርሎስ የነበሩበት ሀገር ዛሬ ማይኖሪቲ የማይኖሪቲ ማይኖሪቲ ናቸው ክርስቲያኖች። you have to understand ደቀ መዝሙርነት ቤተ ክርስቲያን ጉልበቷ የት ጋ ነው ያለው ቢባል ባሰራችሁ ህንፃ ነው ካላችሁ እስቲ ሄደን እዛ ኢስታንቡል ያለውን ለጌታ ለኢየሱስ ተሰራ የተባለው ቤተ መቅደስ ሄደን የቱ ጋ ነው ጉልበቷ ያለው? የል ዩኒቨርሲቲ አንድ ሾርት ኮርስ እዛ ግቢ ውስጥ የሚሰጥ ትምህርት ነበር። ሄጄ ከልጆች ጋር አወተን ረፍት በነበረን ጊዜ ስናይ የማምለኪያ ህንፃዎች ወፎች ኩሳቸውን እየጣሉበት ባዶ ባዶ ወፎች በመስኮት ይገባሉ በበር ይገባሉ ባዶ በኢቫንጀሊካሉም እንደዚህ ነው ቤተክርስቲያን ህንፃ ላይ ጉልበቷን ታፈሳለች አንዴ ነበርኩበት ቤተክርስቲያን አዲስ ፓስተር መጡና በቃ በጣም ጥሩ ሰው ናቸው ላዛረስ ፕሮጀክት የሚል በየቦታ ተለጥፏል ላዛረስ ላዛረስ የሚል ያብርሃም የአላዛር ፕሮጀክት ነው የሚባለው እንዴ በቃ ይሄንን ቸርች ሪቫይቭ ሊያረጉ ነው ምናምን ይያልኩ ነበር ማስበው አንድ ቀን እንዴ ነው ተተባበሩናላችሁ ወይ በዚህ እናንተ ቸርች አሉ ምንድነው ስላቸው ቀለም መቀባት አሉ ላዛረስ ፕሮጀክት ለምን የሞተው ቤተክርስቲያኑ ህንፃ ነው እሱን ለመስራት ነው እዛ ቤተክርስቲያን ውስጥ በሪታየርመንት ኤጅ ውስጥ ያሉ ሰዎች ብቻ ናቸው ኦልሞስት ያሉት ወጣትም ይባል የለበትም አያችሁት እና ቤተክርስቲያኑ መንፈሳዊ ነገርን መስራት ትቷል ይሄ በኢቫንጀሊካሉም በሁሉም ይታየናል ስለዚህ ዲሳይፕልሺፕ ሳይኖር ቤተክርስቲያን ሰዎች ዝም ብለው ይወጡ ሲገቡ ይወጡ ይገባሉ ይወጡ ይገባሉ መማር ማደግ በጌታ ነገር መታነጽ የማይፈልጉ ሲሆን ሰዎች አይ ዝም በቃ እንግዲህ ፈሰው ይሄን የፈለገው ያለ ሜደል በግድ ዲሳይፕልሺፕ ያስተማርን ማሳደግ አለበት የቤተክርስቲያን ጉልበቷ ደቀ መዝሙር በሆኑ ሰዎች ነው የምትለካው እግዚአብሔር ይመስገን እስኪ አወዳድሩ በኮንስታንቲን ንጉስ ከሞ ንጉሱ ክርስቲያን ነን ከማለቱ በፊት ተሰዳጆቹ ክርስቲያኖች ናቸው ሮምን ያንበረከኩት ለክርስቶስ ተሰዳጆቹ ክርስቲያኖች እንዴ ስደት የሌለባት ቤተክርስቲያን ደካማ ትሆናለች በወንጌል ስርጭት ምንድነው እሱ ያደከማት ስደት አይደለም ያደከማት ይሲ ያደከማትም እንደሆነ ታቃላችሁ ፕራዮሪቲዋን መጣሏ ነው ምንድን ነበር ፕራዮሪቲዋ የወሰደች ህንፃ መስራት አሁን ትልቅ ሆነቻ መሪዎቿ የሚገኙበት የጳጳሶቿ መቀመጫ የፓትርያርኮቹ ሚለብሱት ልብስ እንዴ በሰውጪ ሰልፍ ሲወጣ ለልብሰ ተክህኗቸውን ለብሰው አጊጠው መውጣት ለዛ ፈንድሬዝ ማድረግ ምእመኑ መታለብ አለበት ይታለባል ይታለባል ገንዘብ መውጣት አለበት አውሮፓ ውስጥ በሮም ትልቅ የሆነ ማምለኪያ ቦታ ለማሰራት ብለው ከሮም ዴሊጌቶች መጥተው ገንዘብ ሲሰበስቡ ይሄ የጥቁር ወረርሽኝ ነው የሚባል አንድ በሽታ መጥቶ ብላክ ዴዝ የሚባል አውሮፓን እንዳለ በሚሊየን ማአት ህዝብ የጨረሰበት ጊዜ ነበር የታመሙትን ሰዎች ከዚህ ምድር ወደ መንግስተ ሰማያት አሸጋግሬ አቀባብዬ ነፍሳቸውን ትክክለኛ ቦታ መወስድ ነኝ ይያለች ቤተክርስቲያን በመጽሐፍ ቅዱስ የሌለ ስልጣን ራሷ ወስዳት አድርግ ነበር ለምን እየጸለየች ነው ከዚህ ሰዎቹን የሞቱትን ወደዛ አቀባብላ መታደርሳቸው በወንጌል አይደለም ምን ምታረጋው በስርዓት ሰውየው ሲሞት እስኪሞት ድረስ ምን እንደኖረ ማንንም ደንታ የለው ሰውየው እስኪሞት ድረስ ምን እንደኖረ ሲሞት ግን በጸሎት አርገን ወደዛ እናቀባብለዋለን እንፈተዋለን እናስሮአለን እንደፈለገን አሁን ይሄ በሽታ መጣ ያንን የታመመ ሰው የነካ ሁሉ ይለከፋል ይታመማል ሰዎች ዘመዶቻቸውን ለመቀበር ለማስተማም እስከማይችሉ ሰው ታመመ ማለት ከቤቱ እየሸሹ ይወጣሉ ልክ እንደ ኢቦላ ማን ማንን ይርዳ እንዳሁን እንኳን ቴክኖሎጂው ብዙ አይነት መከላከያ አለ ሰዎች በማስ ይቀበራሉ እዛ ያሉበት ሁሉ ሬሳ እየሸተተ አሁን ካህን የሆነው የሞቱትን ወደ መንግስተ ሰማያት አሸጋገሩ እንዴት ይጻልይ እሱም ራሱ ይፈራ ጀመር እንኳን ወደዛ ሊያሸጋግር በጣም ችግር ሆነ ቤተክርስቲያን ከዛ ሰዎች አሁን ዲፕሬሽን ያዛቸው እነዚህ የሞቱ ዘመዶቻችን ምንድነው የሚሆኑት ልጄ ሞቷል ሚስቴ ሞታለች አባቴ ሞቷል ምንድነው የሚሆኑት ጭንቅ ያዛቸው እንዴ ቤተክርስቲያን ምን ታጣለች አዲስ ዶክትሪን አመጣች እንትን ጉዳያቸው ውስጥ ያልቅ ድረስ አንድ የሚቀመጡበት ፐርጋቶሪ ይባላል ከዛ አውጧቸው የሚል ሮማ ሀገር ለሚሰራ ቤተ መቅደስ ገንዘብ ለመሰብሰብ አውሮፓ ውስጥ ዴሊጌቶች ካህናቶች ተላኩ እና ልጆቻቸው በፐርጋቶሪ ውስጥ እየጮሁ ነው ጩኸታቸው አይሰማችሁም እባካችሁ ገንዘብ ስጡልኝ ይላሉ አውጡኝ ከዚህ ይላሉ በስሜ ገንዘብ ስጡ ይላሉ አራስጡ እንዲወጡ ካን ኢማጂን ቤተክርስቲያን ይያጭበረበረች ገንዘብ ሰበሰብ እንዲ ያረጉ ገንዘብ ይሰበሰብ ነበር ለቤተክርስቲያን ህንጻ ማሰረ አራ አውጦልን 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 ይያለ ይሰጣል ሰው ይፈራ ቤተክርስቲያን ስንት ሰዎችን አጀዘበች አታለለች የዓለሙን መድኃኒት ኢየሱስን ጠላ አያችሁት የሌለ ዶክትሪን ክብሯ ሀብቷ የምትመኘው መስራት የምትፈልገው ነገር እንዲከናወንላት ኤግዛክትሊ ዛሬ ኢቫንጀሊካሉም የሚያረጋው ይሄን ነው የምናገለግለውን ህዝብ ይባረካል ይያልን ወንጌልን ሰብካለን እና ተባርኮ ጠብ ያለ ገንዘብ ስለሌለው ወፈር ያለ ገንዘብ የለው ትባረካለ ብለ ነው ምንም የለ በክሬዲት ካርድ ስጡ ጌታ ይባርካቸዋል በክሬዲት ካርድ ለእግዚአብሔር ንሰጡ 18.3% ኢንትረስት ሬት ሰው እየከፈለ ወገኖቼ እግዚአብሔር ይባርከኛል ይላል ሌባና ጭበርባሪ እንኳን ይሄን አይልም አያችሁት ቤተክርስቲያን አደረዋን ስራዋን እነዚህ ሰዎች ይሄን ስጡ የሚሉት ምንድነው እሱ በሬዲዮ ሲያገለግሉ የነበሩ ቴሌቪዥን ላይ ወጡ ቴሌቪዥን ላይ ሲወጡ ማስ ሆነ አገልግሎታቸው ሜንቴን ለመደረግ ገንዘብ ያስፈልጋል ገንዘቡ ከየት ይምጣ ቸርች ሳድግ ምእመኑ ሳድግ አገልግሎቱ ያድጋል ህዝቡ እየከሳ ከኪሱ እየተራቆተ አገልግሎቱ ማደግ አለበት ለምን በቤት ለቤት ያገለግልን አንኖርም የእግዚአብሔር ህዝብ መጀመሪያ መፋፋት አለበት እነዚህ ፕራዮሪቲዎች ሲጠፉ የደቀመዝሙርነት ህይወት ደቀመዝሙር አድርጎ ሰዎችን ማኖር ይበላሻል መስመሩን ይስታል ግልጽ ነው የምናገረው እንዲታያችሁ ነው ታሪካዊ ሁኔታ መነገራችሁ ታሪካዊ ሀቅ ነው ይሄ ስለዚህ የጌታ ኢየሱስ ክርስቶስ ዓላማ ምንድነው ጌታ ኢየሱስ ያሰራው ህንጻ የለም ያቋቋመው ትምህርት ቤት የለም ክብር ለእግዚአብሔር ይሁን ነገር ግን ከተወሰኑ ደቀ መዛሙርቶች ጋራ አብሮ ይወጣል ይገባል የሰው ልጅ ማደሪያ የለውም እንዴት ያለ ጌታ ነው የራሱን ማንነት አጠገባቸው የሰማይ መና የህይወት እንጀራ የሆነው እግዚአብሔር ልጅ እንዲነኩት እንዲዳስሱት እንዲጠጉት ሃይማኖታቸው የተመሰረተው በርሱ ማንነት ላይ ስለሆነ ከሱ ጋራ ጥብቅ ያለ ነገር እንዲኖራቸው አደረገ ካንተ ወደ ማን እንሄዳለን እስኪሉ ድረስ አደረሳቸው ነፍሳቸውን ለሞት አሳልፈው እስኪሰጡለት ድረስ እንዲያፈቅሩት አደረጋቸው ፍቅሩን አሳያቸው ማንነቱን ገለጠላቸው ከዛ በኋላ እነዚህ እንደቀመዛሙርት ከኢየሱስ ማን ነው የሚለያቸው ክርስትና ይሄ ነው ክብር ለእግዚአብሔር ይሁን ምን ይርበት ቤተክርስቲያን ካቴድራሉ ቢያምር ምን ቀመጥበት ወንበር እንትን ቢል እዚህ የተብለጨለጨ ነገር ብናደርግ የቤተክርስቲያን ክብሩ እዛ አይደለም የጥንት ቤተክርስቲያናት በዚህ ደረጃ ላይ ክብራችን ብለው ያሉትን ነገር የሚያስንቅ ስራ የሚሰራ ቸርች ከዚህ በኋላ አይመጣም ወገኖቼ የሚያስንቅ ክርስቲያል ካቴድራል በካሊፎርኒያ ውስጥ የነበረውን ታቃላችሁ ፓወር ምናምን የሚባል አንድ የነሹለር በጀቱን ያንን ቤተክርስቲያን በክርስቲያል ካቴድራል እንዴት የሚያምር ውስጡ ሲገቡ ራሱ ጋርደን ውስጥ ያላችሁ ነው የሚመስለው የሚገርም አይነት ነገር ነው የሚሰበከው እዛ ኢየሱስ አይደለም ባዶ ለሽያጭ ገበያ ላይ ሲወጣ ነበር እኔ እንጃ አሁን ምን እንደሆነ disciple ሰዎችን ማድረግ ያለብን የቤተ ክርስቲያን ሪሶርስ እንዲሆኑ አይደለም ቤተ ክርስቲያን ማለት የእግዚአብሔር ህዝብ ራሱ ነው እግዚአብሔር ይመስገን ይሄንን በጣም አጥብቃችሁ ማየት አለባችሁ እግዚአብሔር የተመሰገነ ይሁን በአንድ ቤተ ክርስቲያን ውስጥ ስትኖሩ ከዚያ ቤተ ክርስቲያን የምታገኙት የከበረ ነገር በእግዚአብሔር ቃል ተመራችሁ የምታገኙት ነገር ነው እግዚአብሔር ይመስገን እና ዲሳይፕል መሆን ደቀ መዝሙር ሆኖ መኖር እየተማሩ ጌታን እየተከተሉ ጌታን እንዳስተማረው መስቀል እየተሸከሙ ክርስቶስን ወደ መምሰል ደቀ መዝሙር ዓላማው ምንድነው የሚል ትምህርት እንማራለን ወደፊት ይሄንን ማየት ነው እግዚአብሔር የተመሰገነ ይሁን ጥያቄ ካላችሁ ለጥያቄ እድል ስጣችሁ እስኪ እግዚአብሔር ስም ብሩክ ይሁን ስለዚህ ደህንነትና ደቀ መዝሙርነት የተለያየ ነው። አንዳንድ ሰዎች ምን ይላሉ? እንግዲህ ደህንነት በጸጋ ከሆነ አንዳንዴ ምን ይሉኛል? እኔ ሽልማቱ በቃ ይቅርብኝ፣ መንግስተ ሰማይ ብቻ ልግባ፣ ምንም ግድ የለኝም ስለሌላው ሊሉ ይችላሉ። ወገኖቼ ይሄንን በጣም የስንፍና ሐሳብ ነው። እኔ 12ኛ ልጨርሽ እንጂ ኮሌጅ ባልገባም ግድ የለኝም ማለት እንደውም ይሻላል። እንዴ ሰው ተምሮ አንድ ቁም ነገር ላይ ካልደረሰ ዝም ብሎ ትምርቴን ዝም ብዬ እኔ አይ ዶንት ኬር ብሎ እንዴት ይጨርሳል? ውጤትን ሊኖረው ካልቻለ አይደለም። ሰው ሲዘራ ደህና እህል ማገኝ ከሆነ እኔ እንደ እርሻዬ ባዶ እንዳይሆን ነው ዝም ብዬ የማርሰው የሚል ማን አለ? Let me tell you, ስለ ትጋት ስንመለከት መጽሐፍ ቅዱስ ትጋት ትላንት አንዲት እህት ከካናዳ ደውላ ሬዲዮ አዳምጣ ሳናግራት ነበር እና መንፈሳዊ ህይወቷ ትጋት እንዲኖረው ትፈልጋለች። እቺ እህት ቅን ልብ ነው ያላት። አጠያየቋ ራሱ ከልብ የሆነ ነገር ነው የምጠይቀው። ሰው ህይወቱን ለእግዚአብሔር ሳይሰጥ ትጋት ማለት እንደ ፊዚካል ኤክሰርሳይዝ የሚገኝ አይደለም። ኮሚትመንት ጋር የተያዘ ነገር ነው ትጋት። የተሰጠሁለት ነገር ነው የትጋት ኢነርጂ የሚያመጣልኝ። የተሰጠሁለት ነገር እግዚአብሔር ይመስገን፣ የተሰጠሁለት ነገር ነው። የምንወደው ነገር ነው ትጋት የሚያመጣልን። ለልጆቼ ለቤተሰቤ ብተጋ፣ ለማገለግልበት ቤተክርስቲያን ብተጋ መሰጠትን ነው የሚያሳየው። እና ብዙ ጊዜ ሌላ ሞቲቭ ሊኖረን ይችላል አንዳንድ ነገሮች ለማድረጋችን። ግን በመንፈሳዊ ህይወት ግን ትጋት ግን በመስዋዕትነት ራስን የመስጠት ጉዳይ ነው። ስለዚህ እውነተኛ ደቀ መዝሙር የሆነ ሰው በትጋት ይኖራል። የሚያተጋው ጸጋ ይሰጠዋል። ማንም መንግስት ስራ ለማይሰራበት ነገር በጀት እንደማይመድብ፣ ማንም አስተዋይ የሆነ ቤተሰብ መሪ የቤቱን ኢንካም ውጤት ለማያመጣ ነገር ገንዘቡን እንደማያውል፣ እግዚአብሔርም ጸጋውን ለማይተጉ ሰዎች አይሰጥም። የእግዚአብሔር ጸጋ አይሰጥም። ኃይሉን፣ ብርታቱን፣ ምሪቱን፣ እርዳታውን፣ ድጋፉን ለሚያገለግሉት ራሳቸው ለሰጡት ሰዎች ነው እግዚአብሔር የሚሰጠው። እግዚአብሔር የተመሰገነ። እንዲሁ በቁሜ ትጉሉን ብዬ ብል ምን ልሆን? እንዴት ነው እሱም ሆነ? እና እግዚአብሔር ጸጋን የሚሰጠው ራሳቸውን ለሰጡ ሰዎች ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ይሄንን በጣም አድርገን ማወቅ አለብን። አለበለዚያ ምን እንሆናለን? መንፈሳዊ ህይወታችን እየፈዘዘ ይሄዳል። አንድ ጥቅስ ላሳያችሁ፣ የሚገርም ጥቅስ ልብ እንድትሉት። አንድ በጣም አስደናቂ የሆነ ጥቅስ ላሳያችሁ። ዕብራውያን ምዕራፍ 5 ላይ ጆሮአቸው ስለፈዘዙ ክርስቲያኖች ነው የሚናገረው። የፈዘዘ ጆሮ ብልንለው እንችላለን። ቁጥር 11 ላይ ስለ እርሱ የምንናገረው ብዙ ነገር አለን ይላል። ብዙ ለመናገር ጢም ብሎ ተሞልቷል። ጆሮቻችሁ ስለፈዘዙ በቃልን ተረጉመው ጭንቅ ነው ይላቸዋል። የእግዚአብሔር ነገር ከአገልጋዩ ወጥቶ ለነሱ እንዳይሰጥ ይያዛል። አገልጋው ለምንድን ነው የሚያዘው? የነሱ ጆሮ ምን ስለሆነ? ስለፈዘዘ። እንዴት ሊሆን ይችላል? እንደ መናገር ይችላል አይደለም? እንደ አፉን ከፍቶ ማውራት አይደለም? ፕሊስ በጌታ ጸጋ ለምናችሁ ስሙ። የምትገለገሉበትን አገልግሎት ብዛቱንም ጥራቱንም አይነቱንም የሚወስነው የናንተ አፒታይት ነው። አፒታይታችን ነው። ልባችን ሲከፈት ይከፈታል። ጆሮአችን ሲከፈት ይከፈታል። ውስጣችን ሲከፈት ይከፈታል። ነገር ግን አፒታይት ግን ከሌለን አገልጋው ስላለው ብቻ እንደው በመለፍለፍ ልበል ብሎ ቢል አይሆንም። ጭንቅ ነው የሚሆነው። ይሄ እውነተኛ ነገር ነው። የሚያገለግሉ ሰዎች ሁሉ የሚያውቁት እውነተኛ ነገር ነው። ኢትስ ዲፊካልት። አረኛ በሰው እንኳን ነገር ስትመለከቱ የማይሰማችሁን ሰው ለመናገር እንዴት አቅሙን ታገኛላችሁ? ጭቅጭቅ ካልሆነ በስተቀር አናዷችሁ ካልሆነ በስተቀር በፍቅር ፍስስ ብሎ እኮ ለመጫወት የሚያዳምጥ ሰው ያስፈልጋል። በመንፈሳዊ ደግሞ ይበለጠ ነው። ስለዚህ በጭንቅ ነው ያለው ይሄ አገልጋይ። ብዙ ሊናገር እየፈለገ እየተጨነቀ ነው ያለው። ብዙ ሊነግራቸው አልቻለም። ከጊዜው የተነሳ አስተማሪዎች ልትሆኑ ሲገባችሁ ይላቸዋል። እድሜያቸው ሲታይ ክርስቲያን ሆኑበት መስበክም ማስተማርም የሚገባቸው ደረጃ ላይ ናቸው። በእድሜያቸው ሲታይ ግን አሁን ያሉበት ሁኔታ እንደገና የእግዚአብሔር ቃላት ወተት ነው መጋት ያለባችሁ ይላቸዋል። በመንፈሳዊ ነገር በጣም የሚገርም ነገር ነው። ፕሊስ አዳምጡኝ። በጌታ ጸጋ ለምናችሁ አሁን እኛ መብላት ቢያቅተን አለ አይደለም መመገብ ቢያቅተን ጡጦ ይዞም ይመጣልን ሰው የለም። ከጡጦም ይጀምራል እንዴ? አሁን እከሌ አፒታይት የለው ምናምን ባረ ለምን በጡጦ አጀምርም አይባልም። ለትልቅ ሰው ጡጦ አይሰጥም። በመንፈሳዊ ግን በጡጦ ነው የሚጀመረው። ለምን እንደሆነ ታውቃላችሁ? መንፈሳዊ ነገር ፕሮሰስ ማረክ ካልቻለ ሰው ለሚቴሊው በነገራችን ላይ ሰዎች ረጅም ጾም ሲጾሙ ወደ 40 days 20 days ሲጾሙ መብላትን ይማራሉ። ጾሙን ጨርሰው ባንድ ጊዜ ሃርድኮር ሲሆነ ምግብ ስጋ ምናምን ልብላ ብለው ቢሉ they will die ይሞታሉ። do you know this ይሞታሉ። ከምንድን ነው መጀመር ያለባቸው? ከሊኩዊድ ምግብ ነው መጀመር ያለባቸው። ጨጓራቸው ሽሪንክ ያረጋል። የዳይጀስቲቭ ጁስ በጨጓራቸው ውስጥ የሚመነጨው በሙሉ ሃይበርኔት ያረጋሉ ሴሎቻቸው። አሁን ምግብ ትንሽ ፍሉድ እየተሰጠ በግማሽ ኩባያ የጠጡ ቁርጭጭ ይላል እንደ ህፃን ልጅ። በቃ ሆዳቸው ይይዛል። ትንሽ ነው የሚሆነው በነገራችን ላይ እና ያንን ፍሉድ እየወሰደ እነዛ ያንቀላፉት ጋስትሪክ ጁስ የሚፈጥሩት ሁሉ ምግብ መምጣቱን እያዩ ማመንጨትን መልመድ አለባቸው። አንዳንድ ኤክስፐርቶች በዚህ ጉዳይ ጥናት ያጠኑ እንደሚናገሩት 40-20 ቀን የጾመ ሰው እንደው ሚኒማም ከግማሽ ከጾሙ ግማሽ ቀን በላይ በጣም ትንሽ በሆነ ምግብ ዳይጀስት በማይደረግ በሊኩዊድ ፉድ ለረጅም ጊዜ መቆየት አለበት ወደ ኖርማል ለመመገብ። መንፈሳዊ ነገር ፕሮሰስ ማድረግ ያልቻለ ሰው፣ መንፈሳዊ ነገር መመገብ ያልቻለ ሰው እንደገና የህፃንነት ምግብ መመገብ አለበት። እኔ ብዙ ጊዜ ይሄንን በህይወት አይቻለሁ። ተማሪዎች ሳገለግላቸው የነበሩ ክፍለ ሀገር ሄደው ስራ በተመደቡበት ግራጁዌት ካረጉ በኋላ መንፈሳዊ ህይወታቸው ደክሞ ይመጣሉ እና ደክሞ ይመጡና በቃ እንደዚህ ሆንኩኝ እንደዚህ ይላሉ። ምን ያህል ረፍት አላችሁ ላችኋል? ሁለት ሳምንት እንደዚህ ቆያለሁ ወይም እዚሁ ለመቀየር አቤት ልን የመጣሁት አንድ ወር በላይ ቆያለሁ ይላሉ። በሳምንት አንድ ሁለት ቀን ወይም አንድ ቢያንስ አንድ ጊዜ እንደዚህ ያለ ቦታ መተን እንድትካፈል እኔ በአንዴ በጸሎት አነቃቅቼ ወደ ነበርክበት ልትመለስ የምችልበት ኃይል የለኝም። ናና ምግብ ተመገብ ላችኋል። በምግብ ነው የሚያድጉት። ቃሉን ሰምተን ተወልደናል። ቃሉን ሰምት የተመገብ እናድጋለን። ከዛ በኋላ ህይወታቸው ሪቫይቭ ያረጋል። እውነቴን ነው የምነግራችሁ። ከአውሮፓ ሰዎች እየመጡ እንደዚህ ባለ አይነት መንገድ ህይወታቸው ሪቫይቭ ያረጉ ሰዎች አሉ። ስለዚህ ይህ ምን ይላችኋል? የእግዚአብሔር ቃላት መጀመሪያ ያለውን የህፃንነት ትምህርት እንዲያስተምራችሁ እንደገና ያስፈልጋችኋል ይላል። ከሲምፕል ቲችንግ ነው መጀመሪያ የሚያስፈልገው። ይሄ ማለት እንግዲህ ሪቫይዝ ማድረግ አይደለም። አላ አይደለም ኢየሱስ ላንተ እንደሞ ተጣቃለ ደሙን አፍስሷል። ዝም ብሎ ንግግር ይሆን አይደለም። ወተት ነው፣ ምግብ የሆነ ትምህርት ነው። የእግዚአብሔርን ቃል ምግብ አርጎ ማስተማርና ትምህርት አርጎ ማስተማር ልዩነት አለው። የእግዚአብሔር ቃል የሰውን ህይወት ሲያፋፋ፣ ሲመግብ፣ ሲያሳድግ፣ ሲያንጽ፣ ሲገነባ እና እንዲሁ ዝም ብሎ ኢንፎርሜሽን ሲላክ ልዩነት አለው። አያችሁት? ጠንካራ ምግብ የሚበላ ማን ነው? ዋናው ፖይንቴ ይሄንን ለማሳየት ነው። ጠንካራ ምግብ ቁጥር 13ን ልብ በሉ ወገኖቼ። ጠንካራ ምግብ ለማን እንደሆነ ተመልከቱ። ወተት የሚያስፈልጋት ወተት የሚጋት ሁሉ ህፃን ስለሆነ የጽድቅን ቃል አያውቅም። ጠንካራ ምግብ ግን መልካሙንና ክፉን ለመለየት በስራቸው የለመደ ልቡና ላላቸው ለማን ነው? ለፍጹማን ሰዎች ነው። ምንድን ነው የሚለን? በሌላ አባባል የተማሩትን ነገር በህይወት ኤክሰርሳይዝ ለሚያደርጉ ሰዎች ነው ጠንካራ ምግብ ይላል። ፕሮሰስ የማያረግ ክርስቲያን ምን የለውም ማለት ነው። የተማረውን ነገር ፕሮሰስ ማረክ ክርስቲያን የጽድቅን ቃል ማወቅ አይችልም። በህይወቱ የእግዚአብሔር ቃል ገብቶ ፕሮሰስድ ስላልሆነ የጽድቅን ቃል አያውቅም። መልካሙንና ክፉን የመለየት አቅም የለውም ማለት ነው። እግዚአብሔር እንድናስተውል ይርዳል። እግዚአብሔር የተመሰገነ ይሁን። ስለዚህ የደቀ መዝሙር ህይወት የትጋት ህይወት ነው። ደቀ መዝሙር ለምን ያድጋል? ደቀ መዝሙር ሆኖ የሚኖር ሰው ለምን ያድጋል? ትጋት አለው። የተማረውን ኤክሰርሳይዝ ያረጋል። የገባው ቃል በውስጡ ፕሮሰስድ ይሆናል። በውስጡ የሚካሄድ የጸጋ እንቅስቃሴ አለ። የእግዚአብሔር ቃል በውስጡ የሚሰራቸው ስራዎች አሉ። እግዚአብሔር የተባረከ ይሁን። ስለዚህ ይህንን ስንመለከት ማስተዋል ያለብን ነገር ምንድን ነው? የጸጋ ቃል፣ የጽድቅ ቃል በሰው ህይወት ውስጥ ከተግባራዊ ህይወት ጋር አብሮ የሚሄድ ነው። መንፈሳዊ ትጋት እግዚአብሔር የተመሰገነ ይሁን የእግዚአብሔርን ቃል በተግባር ከማዋሃድ ጋር የተያዘ ነው። ዛሬ የተማርነው የደቀ መዝሙር ትምህርት ዋናው አርፍዳችሁ ለመጣችሁ መዳንና ደቀ መዝሙርነት የተለያዩ ነገሮች እንደሆኑ ነው። መዳን በምንድን ነው ብለናል? በጸጋ ነው። በኢየሱስ ክርስቶስ በማመን ነው። በአንድ ጊዜ የሚሆን ነው። እግዚአብሔር የተመሰገነ ይሁን። ከስራ አይደለም። መዳን በአንዴ ነው የሚሆነው። ፕሮሰስ አይደለም። ሰው ያመነ ሰው ወዲያው በመንፈስ ቅዱስ ይታተማል። ደቀ መዝሙርነት ግን የዳነ ሰው የሚኖረው ህይወት ነው። ስለዚህ በደቀ መዝሙርነት የምንከፍለው ዋጋ፣ በደቀ መዝሙርነት የምንሸከመው መስቀል፣ የምንቀበለው መከራ፣ የሚኖሩ መታዘዞች መዳንን አያመጡም። የዳነ ሰው የሚኖራቸው ናቸው። ለመዳን ብለን እነዚህን ብናደርግ አንድንም። በነገራችን ላይ የሚያድነን የእግዚአብሔር ልጅ ኢየሱስ ብቻ ነው። እግዚአብሔር የተመሰገነ ይሁን። የጌታ ስም ብሩክ ይሁን። እንጸልያለን ወደሚቀጥለው ፕሮግራም ለመሄድ። ሉል እግዚአብሔር እጅግ አድርገን እናመሰግንሃለን። አሁን እኔና ወገኖቼ ጌታ ሆይ በስራችን ልንጸድቅ ብንፈልግ ቃልህ እንደሚናገር ጽድቃችን ሁሉ የመርገም ጨርቅ ነው። የመርገም ጨርቅ ነው። አዎ እግዚአብሔር ሆይ በአንድ ነገር የታዘዝን ቢመስለን ያጎደልነው ስንት አለ። ያደረግነውን ብንቆጥር ያላደረግነው ስንቱ ተቆጥሮ ጌታ ሆይ እግዚአብሔር አምላካችን መድኃኒታችን ሆይ በእውነት እኔና ወገኖቼ እንድንድን የተሰጠንን የእግዚአብሔር ልጅ ክቡር ስጦታ መድኃኒት አዳኝ ኢየሱስ ክርስቶስን የምንቀበልበት የምንወስድበት የምንይዝበትን ጸጋ ጠብቅልን። ሕይወታችን ሃይማኖታችን በእርሱ ላይ እንደተመሰረተ እንዲገባን ዛሬ የተካፈልነውን እውነት አጥብቀን እንድንይዝ እንድንመሰረትበት እርዳን። አዎ ጌታችን ሆይ ባዳንከን ጸጋ የእግዚአብሔር ልጆች ሆነን ልንኖር በተሰጠን ጸጋ ለአንተ ጌታ ሆይ በመታዘዝ አንተን በመከተል መስቀልን በመሸከም የምንኖረው ሕይወት ባመነው እምነት ሥራ ፈቶችና ፍሬ ቢሶች እንዳንሆን ለዋጀንና ላዳነን ጌታ ለሱ ክብር በሚመጥን ሕይወት መኖር ለሰው ባይቻልም ጌታ ሆይ ይህ የፍቅር ምላሽ የሆነ ሕይወት እንደሆነ እንድንረዳ እርዳን። እግዚአብሔር ሆይን ስለምታረግልን እናመሰግንሃለን። ክብር ሁሉ ለስም ይሁን በጌታ በኢየሱስ ስም። አሜን።